ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም አራት ወር ሙሉ ጁንታ ይዞን ነበርና ከዛ በቃ ምንም መቆጣጠር አልችልም፣ ምክንያቱም በጣም ከባድ ናቸው እነሱ፣ ያስፈራሉ። እኔ ፈራቻለሁ በጣም።
ታዳጊዋን ወጣት ራሄል ወልዴን የሰማናት። በጦርነት ውስጥ የሰነበተችው የላሊበላ ከተማ ከጉዳቷ ሙሉ በሙሉ ባታገግምም ወጣቶችን ጨምሮ ነዋሪዎቿ ግን ከተማዋን ዳግም ለማነቃቃት እየጣሩ ነው። ሙሉ ዘገባውን በምሽቱ እናሰማቸዋል።
ሁሌ ማስበውና የምናገረው ለወጣቶች ወጣት መስራት ይችላል፣ ወጣት ከፊትለፊቱ እንቅፋት መጥቶኛል ብሎ ወደኋላ መመለስ የለበትም። ይልቁንስ እንቅፋቱን አንደርግዶር ሊያሮጠው እንደመታው አድርጎ ማሰብ መቻል አለበት።
አሁን ደግሞ የሰማነው እስራኤል ቤሌማን ነው። እስራኤል የበርካታ የፈጠራ ውጤቶች ባለቤት የሆነ ወጣት ነው። ስለተወሰኑት ዛሬ ምሽት ያሰማናል። እኚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ይመራለው። ደሳሌ መኮንን ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አስቀድመን አጫጭር ያለም ዜናዎች እናሰማቸዋለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በአፋርና በአማራ ክልሎች ተስፋፍቶ በቆየው ጦርነት የተከሰቱ የሰብአዊ መብቶች ጥሰቶችን በተመለከተ ከመስከረም ወር 2014 ዓ.ም ጀምሮ ለአራት ወራት ያህል ያደረገውን ምርመራ ይፋ አደረገ። ኢሰመኮ ከዚህ ቀደም ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር በጣምራ ካደረጉትና በትግራይ ክልል ካተኮረው ሪፖርት ቀጣይ በሆነው በዚህ ሪፖርት ላይ በተለይም ከሐምሌ ወር 2013 ዓ.ም ጀምሮ የትግራይ ኃይሎች በአማራና በአፋር ክልሎች ላይ በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን ከነጾታዊ እንድምታቸው መመርመሩን ገልጿል። በአፋር ክልል ፈንቲ፣ ረሱና አውረሲ ረሱ ዞኖች የሚገኙ አካባቢዎችና በአማራ ክልል ሰሜን ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞን ውስጥ የሚገኙ በአጠቃላይ 50 ስፍራዎችን መመርመሩን ያስታወቀ ሲሆን በተጨማሪም በተወሰነ መጠን በትግራይ ክልል የተፈጸሙ የአየር ጥቃቶችን በሚመለከትም ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ምርመራ አድርጌባቸዋለሁ ባላቸው አካባቢዎችም ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነት ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ ቢያንስ 403 ሲቪል ሰዎች ለሞት እንዲሁም 309 ሲቪል ሰዎች ደግሞ ለቀላልና ለከባድ የአካል ጉዳት ተዳርገዋል ሲል አስታውቋል። አብዛኞቹ ምርመራ በተደረገባቸው አካባቢዎች የትግራይ ኃይሎች ሆነ ብለው በታቀደ በተጠና በተደራጀ መንገድ ስልታዊ የዘረፋና ገፈፋ ተግባር በተለይም የህክምና መሳሪያ ቁሳቁስ ማሽኖችንና የቴክኖሎጂ መሳሪያዎችን በመዝረፍና በመክፈፍ በመኪና በመጫን ወስደዋል ያለ ሲሆን በአፋርና በአማራ ክልሎች በአጠቃላይ 2409 የጤና ተቋማት ላይ ጥቃት ጉዳትና ዘርፊያ በመድረሱ አገልግሎታቸው ተቋርጧል ሲል መግለጫው አስታውቋል። የሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለ15 ወራት በላይ ከዘለቀው ጦርነት ከዚህ የበለጠ ጉዳት እንዳይደርስም ሁሉም ተፋላሚ ወገኖች ያለምንም ቅድመ ሁኔታ የተኩስ አቁም አድርገው ለፖለቲካዊ መፍትሄ ንግግር መጀመር ይገባቸዋል ማለታቸውንም መግለጫው ጨምሮ አስታውቋል። አድማጮች የዚህን ዜና ዝርዝር ከምሽቱ 3 ሰዓት ላይ በሚቀርበው የአማርኛው መሰናዶ እንድትጠብቁ እንጋብዛለን። ዩናይትድ ስቴትስ ሞስኮ በዩክሬን ላይ የጦር ወንጀሎችን እየፈጸመች ነው ስትል አስጠነቀቀች። የዩናይትድ ስቴትስ ባለስልጣናት ሩሲያ የሚደረገው ድርድር ፍሬ አልባ ሲሆንባት ህዝብ በበዛባቸው አካባቢዎች ላይ ጉዳት የማድረስ ስልት ጀምራለች ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ምንም እንኳን ሩሲያ ወንጀሎችን ፈጽማለች ብለው ለይተው ባይከሱም በጄኔቫ ኮንቬንሽን የሰብአዊ የጦር ወንጀሎች ተብሎ የተቀመጡትን አይነት ሲቪሎችን ሆነ ብሎ የማጥቃት ሂደቶች መኖራቸውን የታመኑ ሪፖርቶች አሳይተውናል ብለዋል። ይሁን እንጂ ሩሲያ በዩክሬን ወረራ ሲቪሎችን ኢላማ አድርጋለች መባሏን አልተቀበለችውም። በሌላ የተያያዘ ዜና የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ትላንት ማምሻውን የሩሲያ ዩክሬንን ግጭት እንዳሸማግል ተጠይቅ ያለው ያሉ ሲሆን ከሩሲያ አቻቸው ቭላድሚር ፑቲን ጋር በስልክ መነጋገራቸውና ሁኔታዎቹ በድርድር ሊፈቱ እንደሚገባ ለፑቲን መናገራቸውን ሮይተርስ ዘግቧል። ይሁን እንጂ ራማፎሳ ለድርድሩ ማን እንደጋበዛቸውም ሆነ ከሁለቱ ሀገራት ጋር በምን አይነት መልኩ እንደሚሰሩም ዝርዝሩን አላስታወቁም። ለአርብ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ። ለዜናዎቹ ኤደን ገረመው።
ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። በላሊበላ ኑሯቸውን በቱሪስቶች ላይ የተመሰረተ ነዋሪዎች ወደ ስራቸው ዳግም ለመመለስ የተለመደ ኑሯቸውንም ለመቀጠል እየሞከሩ ነው። አብዛኛው እንቅስቃሴዋ በቱሪዝም ላይ የተመሰረተው ታሪካዊቷ ላሊበላ በኮቪድ-19ና በግጭት ምክንያት ተቀዛቅዛ መቆየቷ ፈታኝ ቀናትን እንዲጋፈጡ እንዳደረጋቸው ነዋሪዎች ተናግረዋል። አሁን ላይ ግን ሁኔታው ወደ ቀድሞ መመለስ ጀምሯል ይለናል የመስቀል ችርቻሮ ንግድ ላይ የተሰማሩ ወጣትና አዋቂ የከተማዋን ነዋሪዎች ያነጋገረው ኬኔዲ አባተ።
የቀድሞ ኢትዮጵያውያንን የኪነ ህንጻ ጥበብ የሚመሰክሩት ዩኔስኮ በዓለም ቅርስነት የመዘገባቸው የቅዱስ ላሊበላ ውቅር አብያተ ክርስቲያናት የከተማዋና የነዋሪዎቹ አግርማ ሞገስ እንደሆኑ ምዕት ዓመታትን ተሻግረው ዛሬ ላይ ደርሰዋል። የላሊበላ ከተማን ያለነዚህ ውቅር አብያተ ክርስቲያናት ማሰብ የሚቻል አይደለም። ቅርሶቹ ከታሪካዊ ፋይዳቸው ባለፈ ለላሊበላና ለነዋሪዎቿ በቀጥታም ይሁን በተዘዋዋሪ የዕለት ተዕለት ትርጉም አላቸው። ብዙዎች ኑሯቸውን የሚመሩበት የሥራና የገቢ ምንጫቸው ቅርሶቹን ብለው በሚመጡት ቱሪስቶች ላይ የተመሰረተ ነው። ይሁን እንጂ የኮቪድ-19 ወረርሽኝና የሰሜኑ ግጭት አብዛኛው የከተማዋ የንግድ እንቅስቃሴዎች ተገተው እንዲቆዩ አስገድደዋል። በቅዱስ ላሊበላ ደብር ዙሪያ የተለያዩ የችርቻሮ ንግዶች ላይ ከተሰማሩት መካከል የሆነችው ወይዘሮ የሽወርቅ ታዘበው በገና በዓል ሰሞን በሰጠችኝ አስተያየት ስለ ሁኔታው እንዲት አስረዳለች።
ያው መስቀሉን ማመጣው ከአዲስ አበባ ከሰቆጣ ከባህር ዳር አመጣለሁ። እዚህ ቸረችላለሁ፣ ሁሌም እሰራለሁ። ያው ዘንድሮ ግን በፊትም በእንትኑ በኮሮና ምክንያት አልሰራሁም። አሁንም ደግሞ በጦርነቱ ምክንያት አቋርጬ ነው የኖርኩት። ጦርነቱ በነበረበት ሰዓት ሐምሌ 29 ሮብ ለሐሙስ ማታ ላይ ሽሽት ነበረ። ልጆችን ይዤ ሄድኩ፣ ተሰደድኩ ገጠር ለአንድ ወር ቆየሁ። እዛው ቆይቼ ያው ልጆቹ አልችል ሲሉ መጣሁ። አሁን ደህና ነው ነይ ሲሉ መጣሁ። ከመጣሁም ያው ዋን ወጣም ከቤት እዛው ግቢ ውስጥ እንውላለን። መውጣት አይቻልም። ስንወጣም ስሰበሰብ አስፓልት ላይ ግቡ ይላሉ፣ ያስገቡናል። ያው ከዛ ወጡ። የኛው ሲገባ እሱ ቅዱስ ላሊበላ እንደ ቸርነቱ እነሱንም አሰጥቶ እኛም በሰላም ውለናል።
አሁን ላይ እንቅስቃሴዎች ወደ ቀድሞው በመመለስ ላይ መሆናቸውን የምትገልጸው ወይዘሮ የሽወርቅ በዚህም የተሰማትን ስሜት ተናግራለች።
እና አሁን ግን ለሌት በዓል ጀምሬ ያለው ሰላሙ ሲመለስ ገበያው አሪፍ ነው። እስከዛሬ ቁጭ እያልኩ ሙሉውን ቤት ለቤት ልጆች ጋር ስዳረግ፣ አሁን ግን ወጥቼ በመግባቴ በጣም ደስታ ተሰምቶኛል። ባልሸጥም እንኳን የሸጥኩት እግዚአብሔር ይመስገን እየሸጥኩ ነው። ግን ባይሸጥም ውዬ መግባቴ ራሱ በእኔ ደስታ ነው።
የ13 ዓመቷ ታዳጊ ራሄል ወልዴ በመስቀል ላይ ስሞችን እየቀረጸች አባቷን ስትረዳ ነው ያገኘኋት።
ይህን ሙያ የመጣሁት ከአባቴ ነው። ከእሱ ሲጀምር እሱን ሰው አሳየው፣ እሱ ደግሞ ማሳየት ጀመረ። ከዛ በኋላ ላይ እኔ እንኳን ብደክም አንቺ እኔን ማስተዳደር ትሻያለሽ፣ ሌላ ነገር ቀርቶ የምትሰሪ ብሎ ይህን ማሳየት ጀመረ። እንግዳ ሲመጣ እንቀርጻለን። ዛሬ ወደ 40 ያክላን የቀረጽኩት 40 ፍሬ ስቀርጽ ያው ግዴታ ነው፣ እንጀራ እስከሆነ ድረስ መቀረጽ ያደርጋል።
የራሄል አባት ቄስ ወልደ አማኑኤል ይግዛው በከተማዋ ሰላም ከሰፈነበት ጊዜ ጀምሮ ስላለው እንቅስቃሴ ይህን አስተያየት ሰጥተዋል።
የቄስ ትምህርት ተምር ያለው ግን ሌላ ስራ የለኝም፣ ያው መስቀል እየሰራው ተዳደራል እና በዚሁ ቅዱስ ላሊበላን ብሎ የመጣ እንግዳ ይህን መስቀል እየሸጥኩ በዚህ ልጆች አንድ ሶስት ልጆች አሉኝ፣ ያው እንተዳደራለን። አምስት ቤተሰብ ማለት ነው። ማንኛውም ሰው ፈረንጅም ይምጣ አበሻም ይምጣ በረከት እያለ ይችን መስቀል እየገዛን ስለሚሄድ ያው በዚህ ደስ ብሎን እንኖራለን። እግዚአብሔር ይመስገን። ዘንድሮ ደግሞ ያው እንደዚህ ብለን እንውላለን አላሰብነው ነበረ። አምላከ ቅዱስ ላሊበላ ይመስገን። ያው በጣም አሪፍ ነው። እኛ ደስ ብሎን ገንዘብ ማግኘታችን ሳይሆን ሰው እንደዚህ ማየታችን ራሱ ለእኛ በጣም ትልቅ ነገር ነው።
በትምህርቷ ወደ 8ኛ ክፍል መዛወሯን የተናገረችው የ13 ዓመቷ ታዳጊ ራሄል ደግሞ ስሜቷን እንዲያጋርታኛለች።
እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም 4 ወር ሙሉ ጁንታ ይዞን ነበርና ከዛ በቃ ምንም መቆጣጠር አልችልም፣ ምክንያቱም በጣም ከባድ ናቸው እነሱ፣ ያስፈራሉ። እኔ ፈራቸዋለሁ በጣም በላይ።
ምን ያደረጉሽ ነገር አለ?
እኔ ፈራቸዋለሁ። ሱር ሴት ይደፍራሉ ሲባሉ ምናምን በቃ በጣም ነው የምፈራቸው።
አሁን ምናልባት አሁን በጣም ሰዎች እንግዳ ምናምን ይመጣል ታብሎ ነበር ግን እኛ ያንን ያላሰብንም እንኳን እንደዚህ ትንሽ ነገር እንደ ሰው እንኳን ሳሚ እንኳን በግር ይመጣም ብለን አላሰብንም ግን እግዚአብሔር አቀንቶልን መጣው በጣም ደስ ያለን ከመጣብለ
ወደፊት ምንድነው መስራት የምትፈልጊው
ስታዲ እኔ እግዚአብሔር ካቀናልኝ ዶክተር መሆን እፈልጋለሁ ካልሆነ ደግሞ ልክ እንደ አባቴ እንዳስተማሪ መስራት እፈልጋለሁ ሁላችሁም መላው ኢትዮጵያ ህዝብ እንዳለ ወዳችኋለሁ ለአባቴ ደግሞ በቃ ክብር ይድ በጣም ነው የምወደው አባቴን ክብር ይመስገን ለሱ
የህዋ ታጣቂዎች በታሳስ ወር የመጀመሪያ ቀናት ከከተማዋና አካባቢዋ መውጣታቸውን ተከትሎ በታሪካዊቷ የላሊበላ ከተማ በርካታ የቱሪስት አገልግሎት መስጫ ተቋማትን ጨምሮ ሌሎች የንግድ እንቅስቃሴዎችም ወደ ቀድሞ አገልግሎታቸው ተመልሰዋል። በተለይ በቅርቡ በከተማዋ በድምቀት ከተከበረው የገና በዓል ጋር ተያይዞ የከተማዋ እስትንፋስ የሆነው የቱሪዝም እንቅስቃሴም ከወደቀበት በመነሳት ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ወደ ቀጣዩ ዘገባችን ይሻገር። ቀጣዩ እንግዳችን እስራኤል በለማ ይባላል። ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራችና ስራ አስኪያጅም ነው። እስራኤል መኪና ከስርቆት የሚከላከል የደህንነት መቆጣጠሪያ ስርዓት ህጻናትን ቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎችን በርካታ የፈጠራ ስራዎችን መስራቱን ይናገራል። ከናኩር መልካ ጋር አጭር ቆይታ አድርጓል።
የፈጠራ ስራዎቹን ከልጅነቴ የጀመርኩትና እስካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው። ከቴሌመስመር ጋር የማይገናኝ ስልክ ነው። ምንም አይነት የትምህርትም ሆነ የቴክኖሎጂ ሙቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎርና ሁሌ ምኞቴ ቴክኖሎጂ ሰው መሆን እፈልጋለሁ ብዬ ስላሰብኩ ነው በወቅቱ የተሳካልኝና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም ነው የሰራሁት። እንኳን በእኔ ይቅርና እንደ ኢትዮጵያ እንኳን ስለ ጂፒኤስ እውቀት እንኳን ያናይል ሳይገባ ነው የጂፒኤስ ሲስተምን የተከተለች የመኪና ሴኩሪቲ ሲስተም የሰራሁት። በወቅቱ ምንድነው የምታረገው? መኪናው ሰረቀ ያለበትን ቦታ ተቆማለች ሞተር ኢንጂን ታጠፋለች ለሚያምኑት ለ10 ሰው መደወል ትችላለች። በሩ ሲከፈት ለባለቤት ትደውላለች። የኋላ ኮፈን ሲከፈት ለሱ አሳይ ላረጋው ሰው ትደውላለች። ሙሉ ሴኩሪቲ ሆነች። ሙሉ ካሜራ ሲስተም ውስጥ ያለ ሪከርድ የሚያደርግ አደጋም እንዳያጋጥም ፍጥነቱ ከአግባብ በላይ መሄድ ከሆነ ከዚህ ስፒድ በላይ እየሄደ ነው ብላ ሪፖርት አረጋለች። ይሄ የመኪና ሴኩሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ለትላልቅ ተቋማቶች፣ ለባንኮች። ባንኮች ጥበቃ ላይ ሊዘናጉ ይችላሉ። መልሶ ቢተኙ ምን ቢሉ ለባንኩ ማኔጀር ወይ ደግሞ ለሌላ ለጥበቃው ኃላፊ ባንኩ የተዘረፈ መሆኑን ሪፖርት ያደርጋል፣ ይደውላል፣ ካፕቸር ያደርጋል፣ ድምጽም ይወስዳል። በሁለቱም ፓተንት አለኝ።
እስቲ ከመስኖ ልማት ጋር በተያያዘ የሰራውን ህጻናት በተመለከተ፣ ግብርናውን በተመለከተ ሌሎችም የሰራቸው ስራዎች አሉና እስቲ አጠራጠር አርገ ስለነዚህ ጉዳዮች ነገረኝ።
አንደኛው ሞባይል ቤዝድ ኢሪጌሽን ሲስተም ነው የሚለው። በተለምዶ ኢሪጌሽን የሚጠቀሙት ዝናብ ባለበት ሰዓት ደግሞ ወይ ደግሞ ውሃ መጥቶ በሚሄድበት ሰዓት ላይ ነው፣ ከወንዝ አካባቢ ነው የሚጠቀሙት። እኔ ደግሞ ምንድን ያሰብኩት ከጉድጓድ እንኳን ውሃ ቢያወጡ ያ የሚወጣው ውሃ ሪሞትሊ አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው፣ ከግራውንድ ያወጣል ውሃውን፣ ከዛ ለስፕሬይ እንዳያደርግ ያደርገዋል። ያን የሚያደርገው ምንዳርጎ ነው አፈሩ ሲደርቅ ሶይሉ ደርቋል ብሎ ገበሬው ሪፖርት ያደርጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል፣ ኬሚካል መርጨት ይችላል፣ ውሃውን በደንብ መጠቀም ይችላል። ሲበቃው ራሱ አውቶማቲካሊ ይዘጋዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ተናቸው በሚኔድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቆም ሰው ሆነ ሰተናቸው በሚኔድበት ሰዓት እጃቸው ላይ የሚታሰር ነገር ነው። ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም በኢትዮ ኢኖቬሽን ሴንተር ውስጥ በመሆን የሰራናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋርና ከሴኩሪቲ ጋር የተያያዘ ነው። የምንሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያደርግ አገር እንዲጠቅም አቅማችንን ኢትዮ ኢኖቬሽን ሴንተር ለኢትዮጵያ ሪፕሬዘንታቲቭ አድርጎ በዓለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃ ነው።
እነዚያውን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶ አደሮቹ ሌሎችም ሰዎች ሊጠቀሙት ይችላሉ?
በአጋጣሚ ፕሮጀክቶቹን እንዳለ ሰርቼ ከጨረስኩኝ በኋላ ነው ከዚህ ሀገር አሜሪካን ሀገር በስኮላርሺፕ ፕሪንሲፕ ሆኖ ወደ አገሩን ለቅቄ ወጣሁትና ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያየ ስራዎች ላይ ነበርኩኝ። አቆሚው ነበር የሄድኩት ለዛ አላማዬን ለማሳካስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲለው ኢትዮኢኖቬሽንን የመሰረትኩት። እንደዚህ መስርቼ ትሬን አድርጌበት በሚፈልገው አካል ከዚህ የወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ህዝቡን ለመጥቀም ስለው ተመልሼ የመጣሁትና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው።
የፈጠራ ስራዎች ከዚህ ቀደም ያስገኙልሽ ልማቶች አሉ? ከዛ ሽልማት ላንተ ልዩ ስፍራ የሚሰጠው የትኛው ነው?
የንግድ ተስጦ ውድድር ላይ ስወዳደር ከነበረው ውስጥ አንዱ የዚህ የመኪና ሴኩሪቲ ደህንነት መቆጣጠሪያ ሲስተም ነው። እሱ በጣም ደስ ብሎኝ የሰራሁትና ፕራክቲካሊም ተሰርቶ ተሳክቶም የታየበት ነው። በትላልቅ በመንግስት ተቋማት ውስጥ ፕራክቲካሊ ገብቶ ፊት አርጎ ተሰርቶ ተሞክሮ ታይቷል። አቅሜንም መስራት እንደምችልም ያሳየኝ ቴክኖሎጂ ነው እና አገራችን ከፍ ብላ እንድትታይ ወይ ደግሞ የተሻለ ቴክኖሎጂ ማምጣት እንደምንችል ያስመሰከርኩበት ነው።
ወጣቶች የሥራ ዕድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉና አንተ ደግሞ ይህንን ሁሉ አልፈ የፈጠራ ሥራዎችንም እየሰራ ያለ ወጣት ነህና ምንድነው የምትላቸው?
ሁሌ ማስበውና ምናገረው ለወጣቶች ወጣት መስራት ይችላል። ወጣት ከፍለፊቱ እንቅፋት መጥቶኛል ብሎ ወደ ኋላ መመለስ የለበትም። ልቁንስ እንቅፋቱን አንደርድሮል ያሮጠው እንደመታው አርጎ ማሰብ መቻል አለበት። ሁሌ እንቅፋት ሲመታን ለክፋት እንደመታን ብቻ ሳይሆን ማሰብ ያለብን ለበጎ ቀስ ብለን ስለሄድን ይመታን ፍጥነታችንን እንጨምር ብለን ማሰብ እንድንችል ነው። የኔ ፕሪንሲፕል ነው። ወጣት ኦፖርቹኒቲን ያጣው ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም። መስራት የሚችላቸውን ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት። ፕሪንሲፕሊ ሰክሰስ የሚመጣው ከፈተናዎች ናቸው። እኔ ነገሮችን ሁሉ ጨረስኩኝ ብዬ ሄጄ ሪፖርት ሳረግ ወይ ደግሞ ለሚመለከተው አካል ሳረግ በዜሮ ሊያባዛው ይችላል። ይሄ ነገር ለሀገራችን አይጠቅምም፣ ከሀገራችን ጋር አይሄድም ሊል ይችላል። ይሄ የእሱ ማይንድ ነው ብለን ነው ማሰብ ያለብን። የእኛ ማይንድ አልፎ ስላየ ነው ልንደሰት ይገባናል። ወጣት እንደዚህ አይነት ቪዥን ነው ሊኖራቸው የሚገባው። የወደፊቱን አርቆ የሚያይ አይን ነው ሊኖራቸው የሚገባው። ሁሌ የቅርባቸውን እያዩ መውደቅ የለባቸው። ሁሌ ስራ አጣውኝ ስራ አጥነኝ ምናምን ማለት የለባቸው። መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም። ስራ በተለያየ መንገድ ስራ መፍጠር ይችላሉ። አይምሯችን ለሁሉ ነገር ፖዘቲቭ ማይንድ ካለ ፖዘቲቭ አክሰስ አለ። ፖዘቲቭ ማይንድ አለኝ ብሎ ብቻ መሮጥም ኔጌቲቭን ሰዎችን መተው የለብንም። በፕሪንሲፕል ኔጌቲቭ ያለበት ፖዘቲቭ አለበት። ፖዘቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዘቲቭ እያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው የማስበው።
የበርካታ ፈጠራዎች ባለቤት ወጣት እስራኤል ቢለማ በጋቢና ቪኦኤ አድማጮች ስም በጣም አመሰግናለሁ።
ቴንክ ዩ። እኔም በጣም አመሰግናለሁ ስለጋበዛችሁ።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን ተመልካቾቻችን፣ እንዲሁም አድማጮቻችን። አሁን ወደ መጨረሻው ዘገባ እንሻገራለን። ሕይወቱን በቀየረው አደጋ ምክንያት ተስፋ ሳይቆርጥ ለሌሎች የመነቃቃት ምንጭ ስለሆነው ደራሲና የሕግ ባለሙያ ዳግማዊ አሰፋ ዮናታን ዘብዴዎስ በክፍል አንድ እንዳጫወተን አይዘነጋም። ዳግማዊ በአንድ ግለሰብ በጥይት ተመትቶ መራመድ እንዳይችል ሆኗል። የስራ ባልደረባውም ሕይወቱን አጥቷል። ይህን ቢሆን ግን ለግለሰቡ ይቅርታ ከማድረግ ቀሪ ዓመታቱን ሌሎችን ከማገዝ አላገደውም። የመጨረሻውን ቆይታ እንሻገር።
ዳግማዊ አሰፋ በክፍል አንድ ዝግጅት ስለደረሰበት ጉዳትና ፈተናዎቹን አልፎ ቀድሞም ለማሳካት ሲያስባቸው የነበረውን ዓላማዎች ማሳካት መቻሉን፣ አንዳንዶቹም እንደሚከብዳቸው፣ ሌላ ደግሞ አዲስ ያላሰባቸውን ዓላማዎች ማስፈጸም መቻሉን ተናግሯል። በክፍል ሁለትም በተለያዩ ጉዳዮች አጫውቶኛል። ዳግማዊ አሁንም የሚታየው የሰዎች መልካምነት እንደሆነም ተናግሯል።
እኔ ሰዎች በተፈጥሯቸው መልካሞች ናቸው ብዬ አሁንም አምናለሁ። ሰው ነው የጎዳኝ። የጎዳኝ ደግሞ በድየው እንዳይመስል፣ ደርሼበት እንዳይመስል፣ ቀምቼው እንዳይመስል፣ ሰድቤው እንዳይመስል፣ የማያቀኝ ሰው ነው ቢሮ የድረስ መቶ ተኩሶ ይመታኝ ምንም ነገር ሳልበድለው ለምን ጉቦ አትቀበሉም የሚል ይሄ በጣም ከባድ ነው። እኔ ወድቄ እሱ ተኩሶ ሲመታኝ ከሰባት ደረጃዎች ቁልቁል ነው የወደኩት። ከዛ መግቢያ በር ላይ ነው የወደኩት። የተወሰኑ ሰዎች ከቦይ ምን ሆኖ ነው ታሞ ነው ወድቆ ነው ተመቶ ነው ምናምን ሲሉ ስሜንም መልኬንም ምንንም የማታቅ ሴት ናት። እየሮጠች መታከስር ብድግ አድርጋ ደረቷ ላይ አስደግፋኝ፣ እባካችሁ እርዱኝ እና ድኖ በህይወት አለ የምትለው እኔንም አታቀኝ ሰው ናት። በጣም ይገርማል። እኔ ስመታ ግንባሬ ተተርትሮ ነበርና ብዙ ደም ይፈሳኝ ነበር። ጥይቱ በዚህ በመታየው በጠባሳው በኩል ገብቶ ከጀርባን ይወጣ፣ ከፊትም ከጀርባም ይደማ ነበር። ልጅቷ ግደል ነበራት። እየደማች ከነደሙ ልብሷ እንዳለ ደም በደም ሆኖ ትጮሃለች። ከዛ የረዷት ሰዎች ደግሞ ነበሩ በዛ ሲያልፉ። እነሱ ወስደው ሆስፒታል አድርሰውኛል። እቺ ልጅ ባትደርስ እኮ ምናልባት ጥይቱ እንኳን ቢያገልኝ ባይገድለኝ ደሜ ፈሶ ልሞት ይችል ነበር። ልክ ከሩቅ ስመጣ ደንግጦ በር የከፈተልኝን ጥበቃ አስቡ። እንደገባው የተቀበሉኝን ነርሶች አስባቸው። እንደገባው ተቀብሎ ግንባሬን ቶሎ ሰፍቶ በአስቸኳይ ወደ ቀጣይ ሕክምና የላከኝን ዶክተር አስቡ። እነሱን ተዋቸው። ከኋላ አምቡላንስ ሲመጣ አንድ ሰው ታሞ ነው የጫነው ብለው መንገድ የሚለቁትንም ሰዎች አስባቸው። የእነዚህ ሰዎች እኮ ማስተጓጎል የኔን ህይወት ሊቀጥፎ ይችል ነበር፣ ግን ያማሉ ነው። ቀዶ ጥገና ያደረጉልኝ ዶክተሮች፣ የተንከባከቡኝ ነርሶች ዛሬ በጸሎታቸው፣ በገንዘባቸው፣ በጉልበታቸው በተለያየ መንገድ የሚረዱኝን ሰዎች አስባቸው። ይሄ ሁሉ ስታይ አንድ ሰው የነዚህን ሁሉ መልካምነት ሊሸፍንብኝ አይችልም በጭራሽ።
በቀልና ጥላቻ በሄደት የሚመጡ ሰዎችን ካላማቸው ወደ ላይ የሚያስቀር መጥፎ ልምምድ ነው ብሏል።
ጥላቻ በመማር የሚመጣ እንጂ ስንወለድ ጥላቻ አብሮን አይፈጠር። አብሮን የሚፈጠረው ፍቅር ብቻ፣ መውደድ ብቻ። አንድ ጻል ልጅ በከተወለደ በኋላ የትኛውም ሰው ጋር ብትወስዶ ይሄዳል። ምክንያቱም ፍቅር ነው። ይሄ እንዲ ነው ያ እንዲ ነው የሚል ነገር አይምሮ ውስጥ አለ። በጊዜ ሂደት በስግብግብነት ራስን በመውደድ በጥላቻ በተለያዩ በወንጀል ውስጥ በመግባት ክፉ ስራ የሚሰሩ ሰዎች ግን አሉ፣ ብዙ አሉ። አንዳንድ ሰዎች በባህሪያቸውም ክፉ ይሆናሉ፣ በቃ በተፈጥሮ ሳይሆን በኑሯቸው በተለያየ መንገድ ማለት ነው። የነዛ ሰዎች ክፋት ግን የሰዎችን መልካምነት ሁሉ ሊሽርና ሰው ማለት መጥፎ ነው ብሎ ሊያስብል የሚችል አይደለም።
በዚህ ሁኔታ ውስጥ ሆነ እንደምን ሁለት መጽሐፍ ጽፈ ማሳተም ቻልክ በማለት ላነሳውለት ጥያቄ ዳግም ይሄንን ብሏል።
እንዲህ አይነት አደጋ ለመድረስ እኔ በዓለምም በኢትዮጵያም የመጀመሪያው ሰው አይደለሁም። ይኖራሉ በጣም ብዙ ሰዎች፣ ግን ምንድነው ችግሩ? ታሪካቸውን አላስቀመጡልንም። በሚዲያውም ይሁን በመጽሐፉም ይሁን በምንም መንገድ ታሪካቸው አልተቀመጠልንም። ስለዚህ እኔ ስመጣ በዚህ ጉዳይ ውስጥ ስወድቅ አራያም አልነበረኝ፣ ምሳሌም አልነበረኝ፣ እማየው መንገድም አልነበረኝ። ምን አይነት ሕክምና እንዳለ አላውቅም፣ ጉዳቱ ምን እንደሆነ አላውቅም። አንተ እንዴት ነው የታከምከው ብዬ የምጠይቀው ሰውም አልነበረኝ። ስለዚህ ይሄ መስመር እዚህ ጋር መቆረጥ አለበት። ዛሬ አደጋ ብዙ ነው በሀገራችን የምታውቀው ነው። በትራንስፖርት 5000-6000 ሰው በአመት ይጎዳብናል። በጦርነት አሁን ከፍተኛ ውጊያን የነበረው በዛ ውስጥ የሚጎዱትን ሰዎች አስባቸው። የኔ አይነት ጉዳት የሚደርስባቸው ብዙ ሰዎች አሉ። ለእነሱ ሰዎች ግን ቢያንስ አሁን አንድ ወንድም ያስፈልጋቸዋል፣ የሚያዩት ምሳሌ የሚሆናቸው እኔ እንዲሆኜ እንዲን ያለፍኩት የሚል ሰው ያስፈልጋቸዋል። ይህንም ብዬ በመነሳት ነው የመጀመሪያውን አዲስ ህይወት የተሰኘውን መጽሐፍ የጻፍኩትና በእውነትም ተሳክቷል። እኔ ካወጣሁ በኋላ በጣም ብዙ ሰዎች ደውለው ይታከማሉ ወይ የት ልታከም ብለውኝ የሚታከሙበትን ቦታ ደውዬ አናግሬ የህክምና ዶክመንቱን ልኬ ቀዶ ጥገና ማድረግ እንዲችሉ፣ ፊዚዮቴራፒ እንዲሰሩ፣ ዊልቸር ላይ መቀመጥ እንዲችሉ፣ ፀሐይ ወጥተው መሞቅ እንዲችሉ ያስቻልናቸው ሰዎች አንድና ሁለት አይደሉም። በዚህ በጣም 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 ደስተኛ ነኝ። እንደዚህ ሆኖ እጅ ሳይጽፍ መጽሐፍ በጣም ከባድ ነው። እኔ እየነገርኳቸው ነው ጓደኞቼ ቤተሰቦቼ ሲጽፉልኝ የነበሩት። ግን ችግሩ እንደው መሰል አንዳንድ ጊዜ ማታ ማታ በተኛውበት ቀጣዩን ቻፕተር እንዴት አድርጌ ሰራዋለሁ ብዬ አስብና አስቤ በዚህ መልኩ ብዬ ተኛለሁ። ጠዋት ስነሳ እረሳዋለሁ። እንደገና እንደ አይነት ቻሌንጆች ነበሩና ግን እንደዛም ሆኖ ነው መጽሐፉ የተጻፈው የወጣው። ሁለተኛውም ከማዘኑ ወዲህ አሁን ገና አመት ማልሞላውም ከወጣ 5-6 ወሩ ነው። እሱም የተጻፈው በዚሁ መልኩ ነውና ቻሌንጆቹ ቀላል አይደሉም። ግን ህልም ተፈርቶ ሳይተኛ እንደማይታደሩ ቻሌንጁንም ይዞ ተጽፏል፣ ተሳክቷል።
ስለ ገንዘብ ያለውን ማረዳት ተናግሯል።
በእለት ተእለት ህይወት ውስጥ ገንዘብ በጣም ያስፈልጋል። ችግሩ ግን ገንዘብ ሲጠቀምብህ፣ ገንዘቡ ሲመራ፣ ገንዘቡ ሲነዳህና አንተነትህን ሲወስን የዛኔ ነው ችግሩ። ደስታህን በኪስህ መሙላትና መጉደል ከወሰንከው እሱ ነው አደጋ ያለው። እኛን የመጣን ሰውዬ 35 ሚሊዮን ብር ሸጡ፣ 3 ሚሊዮን ብር ወላ ለመቀነስ ነው የመጣን። ሌላ ምንም ምክንያት የለም፣ ምንም ምክንያት የለም። አየህ፣ የሰው ልጅ ገንዘብን መጠቀም ትቶ ገንዘቡ የሰው ልጅ ላይ ሲጠቀም የዛኔ ነው አደጋ ያለው። ገንዘብ መውደድ የኃጢአት ስር የሚሆነው ገንዘቡ ሰዎችን ሲነዳቸውና ወዳልተፈለገ ነገር ሲመራቸው።
ዳግማዊ በአንድ ጥይት ብቻ ብዙ አይነት ጉዳቶችን ያደረሰበትን ሰው ይቅርታ እንዳደረገለት በሁለተኛው መጽሐፍ አስታውቋል። በመንገድ ላይ ብታገኘው ተጨብጧል ወይ ስለው፣
እኔን የደረሰብኝ ሰው እና እኔ አንተውቅ ጓደኝነትም የለንም ትውውቅም የለንም ታይተንም አናቅ ምንም ነገር አልነበረን። ፍርድ ቤት ቀርቦ ወንጀሉ ስለመፈጸሙ ሲናገር ይሄንን በማድረግ አልተጸጸትኩም ያለ ሰው። የኔ ይቅርታ ግን በሱ መጸጸት ወይም በበደሉ ትንሽነትና ትልቅነት ላይ የተመሰረተ ሳይሆን በእኔ ስጦታ ላይ የተመሰረተ ነው። ምክንያቱም ይቅርታ ለማይገባው ሰው የማይገባውን ስጦታ የምንሰጥበት እንጂ ስለ መገባት የምናወራበት አይደለም። መጽሐፍ የሌለዛ ነው በድፍረት ምንም በቀል ምንም እልህ ምንም ጥላቻ ላይኖረኝ ትቼ ወደፊት ሊሄድ ይቅርታ ያደረኩለት። እሱ ብቻም አይደለም ትልቁ ነገር፣ እኔ ይቅር ያልኩት ለእግዚአብሔር ብዬ አይደለም ለእኔ ነው። እኔ ሰላም ስለሚገባኝ ነው፣ እንቅልፍ ስለሚገባኝ፣ ረፍት ስለሚገባኝ ነው፣ ወደፊት መሄድ ስለሚገባኝም ጭምር። ስለዚህ ይሄን እንደፍረህ ትልቁን ውሳኔ ከወሰንክ ሲያልፍ የመጨበጥ ያለ መጨበጥ ጉዳይ ትልቅ ሾ አይሆንም ልልፈልጌ።
ዳግማዊ ከጎኑ ላሉ ደጋግ ወገኖች ምስጋና፣ ለተቀሩ ኢትዮጵያውያን ደግሞ ጥሪ አለው።
ዛሬ ድረስ ቤት የመጣው በነጻ የሚረዱኝ ዶክተሮችና ነርሶች አሉ። በገንዘባቸው ደግሞ ተርፏቸው ላይሆን ይችላል ከልጆቻቸው ጉሮሮ ላይ ቀንሰው ያሳከሙኝ እያሳከሙኝ ያሉ ሰዎች አሉና ከቤተሰቦች ጀምሮ እነዚህ ሁሉ ሰዎች እግዚአብሔር ያክብርልኝ፣ በጣም አመሰግናለሁ። ዋጋችሁንም እከፍላችሁ የሰጣችሁኝን መልሼ በመስጠት ሳይሆን በመበርታት በመጠንከር በማሸነፍ ነው ልላቸው ፈልጋለሁ። ከዛ ውጪ አሁን ወደ ውጪ ሀገር ሄጄ ለመታከም የጎፈንድሚ አካውንትና የኢትዮጵያ ንግድ ባንክ አካውንት ከፍተን እየተንቀሳቀስን ያለ ነው። ፕሮሰሱም ጥሩ እየሄደልን ነው። እግዚአብሔር ቢፈቅድና ብንኖር ደግሞ ይሄንን ህክምና ማድረግና ከዚህ በተሻለ ደረጃ ላይ ብገኝ የበለጠ ብዙ መሮጥ፣ የበለጠ ብዙ መስራት፣ ብዙ ለሀገሬ መጥቀም እችላለሁ ብዬ አስባለሁና በዚህ አጋጣሚ ይሄንን ቪዲዮ የሚመለከቱ ሰዎች ሊያግዙኝ የሚችሉ ሰዎች ካሉ በዚህ የጎፈንድሚና የኢትዮጵያ ንግድ ባንክ አካውንት እንዲያግዙኝ እጠይቃለሁ። እናንተንም በጣም አድርጌ ከልብ አመሰግናለሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም እንዲሁም ደግሞ በምህንድስናው ደሳለኝ መኮንን እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።